ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። በሳምንቱ የተከናወኑ አበይት ዘገባዎችን ይዘንላችኋል። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምናመሻችሁ። የዛሬውን ፕሮግራማችንን እናስተዋውቃችሁ። በአንድ አገር ውስጥ ሊታጠቅና ትጥቅ ሊይዝ የሚችለው መንግስት ብቻ ነው ሲሉ በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ ተናገሩ።
ስለዚህ ከኃይል ጋር የሚያያዙ ትጥቅን ጀምሮ ማለት ነው፣ በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው፣ እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች።
በቃለ ምልልስ ይዘናቸዋል፣ ጠብቁን ተብለው ይመጣሉ። በባህር ዳር የሚገኙ ወጣቶችም የአባይ ማዶ ወጣቶች አለመግባባትን ሸምግለዋል።
ሁኔታውን መረዳት፣ የራስን ማክበር፣ የሌሎችን ማክበር፣ የጋራን ጥቅም ማስከበር፣ የጋራን ሁኔታ ማመቻቸት ነው። ስለዚህ የኔን የሚል መገፋፋት ሳይሆን ከመተዋወቅ መከባበር ይመጣል። ስንከባበር እንስማማለን፣ ስንስማማ ሰላም ይፈጥራል። ስለዚህ በዛ ሂደት ተጠቃሚ እንሆናለን፣ ሁላችንም ተጠቃሚ እንሆናለን።
በሌላ ዘገባ የማህበራትና በጎ አድራጎት ድርጅቶች አዋጅ ማሻሻያ ረቂቅ ለመንግስት ቀረበ።
የኤጀንሲ ስልጣን ከቁጥጥር ይልቅ ወደ ማስቻል፣ ወደ አቅም መገንባት ጭምር እንዲያዘነብል እንዲያደርግ ሆኗል። ሌላው በዚህ ህግ ላይ መሰረታዊ የሚባሉ ነጻነቶች ተጠብቀዋል።
የማህበራትና በጎ አድራጎት ድርጅቶች አዋጅን ለማሻሻል የተቋቋመውን ቡድን የሚመሩት አቶ ደበበ ኃይለ ገብርኤል ናቸው። ሙሉ ዘገባውን ይዘናል።
ቼዝ ዘድሪም በተሰኘ የባህል የጥበባትና የውበት ድርጅት የባህል መድረክ በሲልቨር ስፕሪንግ ሜሪላንድ ግዛት አርብ ምሽት ተዘጋጅቶ ነበር። በርካታ አፍሪካውያን በምሽቱም ታድመው ነበር።
የድርጅታችን ዓላማ ቼዝ ዘድሪም ካልቸር አርት ን ቢዩቲ ዓላማው የተለያዩ የባህል የጥበብ የወግ የታሪክ ሁኔታዎችን በማሰባሰብ ከተለያዩ ዓለማት በተለይ አፍሪካ ቀመስ የሆኑ አገራት ባህላትንና ጥበብን የምናሳይበት ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን የምናልፈው
በአንድ አገር ውስጥ ሊታጠቅና ትጥቅ ሊይዝ የሚችለው መንግስት ብቻ ነው ብለዋል በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ። አነጋግሬያቸው ነበር። እስቲ ቃለ ምልልሱን እንስማ።
በጣም አመሰግናለሁኝ ዶክተር አወል አሎ፣ በለንደን ኬል ዩኒቨርሲቲ የህግ መምህር ኖት። ከዛ በተጨማሪም ደግሞ በኢትዮጵያ ጉዳይ ላይ በቅርበት ሆነው ይከታተላሉ፣ ትንታኔን ይሰጣሉ፣ ሀሳብና አስተያየቶትን ያካፍላሉ። ለዛሬ በአሜሪካ ድምጽ የጋበዝ ኖት የህግ እውቀቶን ተጠቅመው በምናነሳው ጉዳይ ላይ ትንታኔንና ማብራሪያን እንዲሰጡን እንግዲህ ወደ ደወልንበትና እርስዎን ወደ ጋበዝንበት ጉዳይ ልግባ። ዋናው ጉዳይ ሰሞኑን በኢትዮጵያ አነጋጋሪ አወያይ ሆኖ የሰነበተው የኦሮሞ ነጻነት ግንባር ኦነግ ከኤርትራ ወደ ኢትዮጵያ የገቡት በአቶ ዳውድ ኢብሳ በሊቀመንበርነት የሚመሩት ሰራዊት የትጥቅ ጉዳይ ነው። እንግዲህ የኦሮሞ ነጻነት ግንባር ወደ ኢትዮጵያ በከፍተኛ አቀባበል በሰላማዊ ትግል ለማድረግ ስምምነት ላይ ተደርሶ ከገቡ በኋላ ሰሞኑን የተወሰኑ ጉዳዮች ወዛ እየተሰሙ ይገኛሉና በእርስዎ በኩል ይህንን ማብራሪያ እንዲሰጡን የጋበዝኖትና በአንድ አገር ላይ መሳሪያ የሚታጠቅ ሰራዊትን በተመለከተ ምንድን ነው መሆን የሚገባው በህግ?
አመሰግናለሁኝ። ሲሆን አንድ ሀገር ውስጥ ምንድን ነው የሚፈቀደው፣ ምንድን ነው የሚከለከለው ለሚለው ነገር መነሻው ነጥብ ወይም መነሻው የህገ መንግስት ስርዓቱ ነው የሚሆነው። ህገ መንግስቱ የሚያስቀምጣቸው መርሆች አሉ። ማንኛውንም ፖለቲካዊ ማህበራዊም ሆነ ባህላዊ ጉዳዮችን ከህግ አንጻር የምንተነትነው ከህገ መንግስቱ አንጻር ነው። ስልጣን የሚሰጠው የሚከለክለው ኃይል የሚሰጠው የሚከለክለው ህገ መንግስቱ ስለሆነ ማለት ነው። ህገ መንግስቱ አንድ ሀገር ውስጥ አንድ መንግስት እንደሚኖር ነው የሚያስቀምጠው። በአንድ ሀገር ውስጥ ኃይልን የመጠቀም መብት፣ ህግን የማውጣት፣ ህግን ተግባራዊ የማድረግ፣ ህግን ተላልፎ የሚገኙ አካላት ላይ ግለሰቦችንም ጨምሮ ኃይልን የመጠቀም መብት የሚሰጠው ለመንግስት ብቻ ነው። ስለዚህ ከኃይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው። እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች ህገ መንግስቱ እንግዲህ የተለያዩ አካላቶች በመንግስት ፍሬምወርክ ውስጥ ትጥቅ እንዲኖራቸው ይፈቅዳል። ከመከላከያ ሰራዊት እስከ ፖሊስ እስከ ሚሊሻ ማለት ነው። እነዚህ በህግ ማዕቀፍ ውስጥ የመንግስት አካላት ተብለው ኃይልን መጠቀም እንዲችሉ ህገ መንግስቱ ስልጣን የሚሰጣቸው ተቋማቶች ናቸው። ከዚህ ውጪ በህገ መንግስቱ አሰራር በቡድን የተደራጀ ወይም በፖለቲካ ፓርቲ ደረጃ የተደራጀ በተለይም ሰላማዊ በሆነ ህገ መንግስታዊ በሆነ የፖለቲካ ሂደት ውስጥ እሳተፋለሁ የሚል ተቋም ጠመንጃ ታጥቆ ሊሳተፍ የሚችልበት አግባብ የለም። ሲምፕሊ ያ አይነት ሎጂክ ሊሰራ አይችልም ማለት ነው በህገ መንግስቱ
እስቲ ዶክተር አወላሎ እዚህ ጋር ከሁለት ሳምንት በፊት ይሄ ጉዳይ አጨቃጨቂና ከራካሪ ከመሆኑ በፊት ከሁለት ሳምንት በፊት በቤንሻንጉል ጉሙዝ ክልል ከፍተኛ ጥቃትና ግጭት ከመቀስቀሱ አስቀድሞ ለዚህ ግጭት መነሻ ኦነግ ወይም የታጠቁ የኦነግን ባንዲራ ይዘው የታጠቁ አካላት የካማሼ ዞንን አመራሮች መግደላቸው ነው ብሎ የቤንሻንጉል ጉሙዝ ክልል ለኛ ሲሰጠን ይሄንን ሲናገር ይሄንን ለማረጋገጥ ወደ የኦሮሞ ነጻነት ግንባር ቃል አቀባይና የስራ አስፈጻሚ አባል አቶ ቶሌራ አዳባ ጋር ደውዬ ነበርና እሳቸው ምንድነው ያሉት በወቅቱ ዝርፊያ መኖሩን ግድያ መኖሩን አምነው ነገር ግን የኦሮሞ ነጻነት ግንባር ሰራዊት ይሄንን አያደርግም ብለው ነበርና በዛ ወቅት አሁን ሰራዊት አላችሁ ወይ ብዬ ጠይቄያቸው ተከታዩን ምላሽ ሰጥተው ነበርና እስቲ እሱን እንስማና እሱ ላይ ያሉትን አስተያየት ይነግሩኛል።
የኦሮሞ ነጻነት ግንባር በሰላም መንገድ ትግሉ ለማካሄድ ወደ አገር ቤት ማለቱ ይታወቃል። ከነበሩት ኃይሎች ውስጥ እንግዲህ ወደ በኤርትራ በኩል ያለው ሰራዊት ወደ አገር ቤት ገብቷል። ሌላው ደግሞ በተለያዩ አገሪቷ ክፍሎች በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ የምንገኘው እና በአሁኑ ወቅት በምዕራብም በደቡብም በምስራቅና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ የኦሮሞ ነጻነት ሰራዊት አባላት አሉ።
እንግዲህ እንደሰሙት ያሰባሰብን ነው ይላሉ አቶ ቶሌራ፣ መኖራቸውን ደግሞ ያረጋግጣሉ። እና እነዚህ ሰራዊቶች ምንድን ነው ሊደረጉ የሚገባው?
እንግዲህ አሁን እሳቸው የተናገሩትን እንደ መነሻ የምንወስድ ከሆነ ፋክቱ ምንድን ነው የሚለውን ነገር አናውቅም። ግን እሳቸው የሚሉትን ነገር ጥርጣሬ ውስጥ የምናስገባበት ምክንያት አይኖርም። አሁን ካሉት ነገር የምረዳው የታጠቁ ኃይሎች እንደሳቸው በጠቀሷቸው አካባቢዎች እንዳሉ ከመንግስትም ጋር እያደረጉ ያሉት ንግግር እንዳለና አስፈላጊ ወደ ሆነው ወደ ተዘጋጀላቸው ቦታ እንደሚሄዱና ከዛ በኋላ ወደ ሌሎች ኃይሎች ኢንተግሬት እንደሚደረጉ ነው እነሱ እሳቸውም ከሚሉት ከዛ በኋላ ቅርብ ጊዜ ሲሉ ከነበረውም ነገር መረዳት የሚቻለው። እንደሚታወቀው እንግዲህ የተለያዩ አካላት ይህንን መንግስት በተለያየ አይነት መልኩ ሲታገሉ ቆይተዋል። ምናልባት ታጥቀው የነበሩ ኃይሎች ካሉ የኦነግም የሌሎችም ኃይሎች ይሄ የሽግግር ጊዜ እንደመሆኑ መጠን አንድ መንግስት እና አንድ የታጠቀ ኃይል ብቻ ስለሚያስፈልግ በአንድ ሀገር ውስጥ ማለት ነው እነዚህ አሁን ስርዓቱ በፈቀደው ወይም ደግሞ ሁኔታው በሚፈቅደው በተወሰነ ደረጃ ዲሞክራቲክ የሆነ ሁሉም የራሱን ሀሳብ መግለጽ የሚችልበት በሀሳብ ተደራጅቶ ለቆመለት አላማ ሊፋለም ወደሚችልበት መስመር መግባት እንዲቻል ከመንግስት ጋር ስምምነት አድርጎ እነዚህን ኃይሎች ወይ ወደ አገሪቱ መከላከያ ሰራዊት መቀላቀል ሊሆን ይችላል፣ አካባቢው ካሉ የፖሊስ ኃይሎች ጋር እንዲሰሩ ማድረግ መሆን ይችላል፣ አሰልጥኖ ወደ ስራ ማስገባት ሊሆን ይችላል። ስለዚህ ይሄ መላ ሊበጅለት ይገባል ማለት ነው። ከዚህ በፊት የተለያዩ ኃይሎች እንዳሉ ይታወቃል። እነዚህ ኃይሎች ግን አሁን ህገ መንግስታዊ ስርዓቱ ሊከበር ወደሚችልበት አቅጣጫ እና መስመር መሄድ የሚኖርብን ከሆነ መፍትሄ ሊበጅላቸው ይገባል። ትጥቅ ሳይፈቱ ከአንድ መንግስት ውጭ የሆነ ሌላ የታጠቀ ኃይል የሚንቀሳቀስበት ሁኔታ የሚኖር ከሆነ ወደ ዲሞክራሲውም መሄድ አንችልም። ህዝቡ ሲታገልለት የነበረው የህግ የበላይነት ጥያቄ፣ የልማት ጥያቄ፣ ሰብአዊ መብት ጥያቄ ይሄም ሊከበር አይችልም። ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ መሄድ የሚገባን ወደዛ ይመስለኛል። አንዳንድ ጊዜ ህገ መንግስቱ ራሱ ትንሽ ሌጂትመሲ ችግር አለበት፣ መንግስትንም ሌጂትመሲውን ያለመቀበል አይነት ጥያቄዎች ይነሳሉ። እነዚህ ነገሮች በተወሰነ ደረጃ ምናልባት የሆነ አክሰፕተብል የሆነ ልንቀበላቸው የምንችልበትም ሁኔታ ሊኖር ይችላል። ወደኋላ ተመልሰን ሁሉን ነገር የምንፈትሽ ከሆነ ማለት ነው። ከአካሄድ አንጻር አንድ መንግስት በላይ የሚኖርበትና ህገ መንግስቱንም ጥያቄ ውስጥ እያስገባን ነገሮች ወደፊት ልናራምድ የምንችልበት ሁኔታ የለም። ህገ መንግስታዊ ስርዓቱ ቀስ በቀስ ህገ መንግስቱ በሚለው መልኩ መሻሻል ካልቻለ፣ የመንግስት ሌጂትመሲ ቀስ ብሎ ሊጠናከር የማይችል ከሆነ ሁሉንም ነገር በአንድ ጊዜ ጥያቄ ውስጥ እያስገባን ወደፊት ልንሄድ የምንችልበት ሁኔታ የለም። ስለዚህ መስመሩ ሊሆን የሚገባው ህገ መንግስቱ የሚያስቀምጣቸው መስመሮች ብቻ ናቸው ብዬ ነው የማስበው።
አድማጮች፣ ከዶክተር አወል አሎ ጋር የተደረገው ቃለ ምልልስ አላበቃም። ሙሉውን በእሁድ ምሽት ይዘን እንመለሳለን። ማህበራትና በጎ አድራጎት ድርጅቶች አዋጅ ማሻሻያ ረቂቅ ለመንግስት ቀረበ። በአዲሱ ማሻሻያ ረቂቅ መሰረታዊ ነጻነቶች የተከበሩ እንደሆኑም ተገልጿል። ረቂቁ በፓርላማ የሚጸድቅ ከሆነ መንግስታዊ ያልሆኑ የሲቪል ማህበረሰብ ድርጅቶች ከየትኛውም ህጋዊ ምንጭ ገንዘብ መሰብሰብ ይችላሉ። መለስካቸው አመሃ ዝርዝሩን ይዟል።
ዛሬ በሂልተን ሆቴል በተዘጋጀ መድረክ በኢትዮጵያ ዴሞክራሲን ለማጽናት የሲቪል ማህበረሰብ ድርጅቶች ሚና በሚል ርዕስ ግማሽ ቀን የወሰደ ውይይት ተካሂዷል። ለውይይቱ መነሻ ሐሳብ ያቀረቡት የሲቪል ማኅበረሰቡን የሚገዛውን በ2001 ዓ.ም የወጣውን የማኅበራትና በጎ አድራጎት ድርጅቶች አዋጅን ለማሻሻል የተቋቋመውን ቡድን የሚመሩት አቶ ደበበ ኃይለ ገብርኤል ናቸው። አቶ ደበበ ለቪኦኤ እንዳሉት በኢትዮጵያ ዴሞክራሲን ለማጽናት ተስፋ የሚሰጡ ብዙ ጅምሮች አሉ። ከዚያም ባለፈ ተስፋ የሚያሳድሩ እርምጃዎች በመንግሥትም ሆነ በገዢው ግንባር በኢህአዴግ እየተወሰዱ ናቸው ብለዋል። በተለይም ገዢው ግንባር ባለፈው ሳምንት በ11ኛው ጉባኤ ላይ ዘርፉን በተመለከተ የወሰደውን እርምጃ አስታውሰው ይህን ብለው ነበረ።
በዚህ ቀደም ገዢው ፓርቲ ይህን ዘርፍ ይመለከተው የነበረው ለሀገር ደህንነት ስጋት እንደሆነ፣ አጥፊ እንደሆነ፣ የኒዮሊበራል ሀሳብ አቀንቃኝ እንደሆነ፣ ለሀገር እድገት ያን ያህል በተለይ ለዲሞክራሲ ስርዓት ግንባታ ያን ያህል ፋይዳ ያለው እንዳልሆነ አድርጎ ነበር የሚያስቀምጠው እና አሁን ግን በነዚህ ባለፉት 6 ወራት ውስጥ ከጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት ጋር ተያይዞ የሚታዩ ለውጦች አሉ። ከዚህ በፊት ዝም ብሎ ንግግር ነበረ የነበሩት፣ አሁን የድርጅቱ ሰነድ ላይ ማስቀመጥ አለ። ይሄ አንድ ትልቅ ነገር ነው። ያለውን ችግር አፕሪሺየት አድርገው ወደፊት ደግሞ ምን መሆን አለበት የሚለውንም አመላክቶ ያስቀመጠ ነው እና ይሄ ተስፋ ይሰጣል።
አቶ ደበበ የሚመሩት ቡድን የሲቪል ማህበረሰብ ድርጅቶች ከ2001 ዓ.ም ጀምሮ ሲተዳደሩበት የነበሩትን ሕግ ለማሻሻል የተቋቋመ ቡድን ስራውን አጠናቆ ረቂቁ ያለበትን ደረጃ አስረድተዋል። ዴሞክራሲን በኢትዮጵያ ተቋማዊ በማድረግ ረገድም ይህ አንዱ ተስፋ የሚሰጥ እርምጃ ነው ይላሉ።
የህግ ማሻሻያ ስራዎች ተጀምረዋል። በጠቅላይ አቃቤ ህግ ስር የተቋቋመ ምክር ቤት አለ፣ የፍትህና የህግ ማሻሻያ ምክር ቤት። ይሄ ምክር ቤት በዋናነት የሚመለከታቸው የህዝብ ሮሮ የሚቀርብባቸው ለዲሞክራሲያዊ ስርዓት ግንባታ አስቸጋሪ የሆኑ ህግጋትን የመፈተሽና የማየት ስራ ነው የሚሰራው እና ያ ስራ እየተሰራ ነው። ከዛም አልፎ ለምሳሌ ሲቪል ማህበረሰብ ድርጅቶችን የሚመለከት ራሱን የቻለ የጥናት ቡድን ተቋቁሞ ያ የጥናት ቡድን ጥናት አካሂዶ እንደዚሁም ረቂቅ ህግ አዘጋጅቶ አሁን አቅርቧል ለመንግስትና እነዚህ ተስፋ የሚያሰጡ ናቸው።
አቶ ደበበ ኃይለ ገብርኤል የረቂቁን ይዘት አንዳንድ ገጽታዎችንም ለቪኦኤ አብራርተው ነበረ።
የኤጀንሲውን አደረጃጀትና ስልጣንም በሚመለከት የኤጀንሲው ስልጣን ከቁጥጥር ይልቅ ወደ ማስቻል፣ ወደ አቅም መገንባት ጭምር እንዲያዘነብል እንዲያደርግ ሆኗል። ሌላው በዚህ ህግ ላይ መሰረታዊ የሚባሉ ነጻነቶች ተጠብቀዋል። በተለይ የመስራት ነጻነት፣ የሲቪል ማህበረሰብ ድርጅት ህጋዊ በሆነ በማንኛውም ስራ ሁልጊዜ መስፈርቱ የሚሆነው ያ የተያዘው ስራ ህጋዊ ነው ህጋዊ አይደለም የሚል ነው። ስለዚህ ምንም አይነት ገደብ ሳይኖርባቸው በየትኛውም የስራ ዘርፍ መሰማራት ይችላሉ። እንደዚሁም ህጋዊ ከሆነ ከየትኛውም ምንጭ ገንዘብ የመጠየቅ የመሰብሰብ፣ የሰበሰቡትን ገንዘብ የመጠቀም ነጻነት እንዲጠበቅ ተደርጓል።
ይህን የውይይት መድረክ ያዘጋጀው ፍሬድሪክ ኤበርት ስቲፍተንግ የተሰኘ በጀርመን መንግስት ድጋፍ የሚሰራ ምግባረ ሰናይ ድርጅት ነው። በውይይቱ የተነሱ ዋና ዋና ጉዳዮችን ሰፋ ባለ ዝግጅት ይዘን ለመቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። አገር መገንባት የሚጀምረው ከመንደር ነው የሚል ሀሳብን የያዙ የባህር ዳር ከተማ አባይ ማዶ ወጣቶች በቅርቡ የሰላምና የቅርታ መድረክ አዘጋጅተው በተቀናቃኝ ቡድኖች መካከል የቆየ አለመግባባትን ሸምግለዋል። ወጣት ቡድኖቹ መካከል የተፈጠሩ ግጭቶች ለህይወት መጥፋትና የአካል ጉዳት ምክንያት እንደነበሩም ተገልጿል። አስቴር ምስጋናው ተከታዩን ዘገባ ልካለች።
በባህር ዳር ከተማ በተለምዶ አባይ ማዶ ወይም ቀበሌ 11 እና ቀበሌ 10 ያሉ ወጣቶች የሚለያቸው የአባይ ድልድይ ነው። ማዶና ማዶ ያሉ ወጣቶች ከቅርብ ጊዜ ወዲህ በተራ ነገሮች በመጋጨት የቡድን ጸብ በመጣላት አካባቢውን ያውካሉ። ይህ ክፍተት ደግሞ ሀገርን ለማፍረስ በር ይከፍታል ብለው ያሰቡ ወጣቶች የአባይ ማዶ ወጣቶች የበጎ ፈቃደኞች የሰላም የይቅርታና የአንድነት መድረክ በማዘጋጀት የሁለቱ ቀበሌ ወጣቶችን በቅርቡ አስታርቀዋል። ማስታረቅ ብቻም አይደለም፣ አቀራርበዋል። የፕሮግራሙ አስተባባሪ ወጣት አደራጀው መልኬ እንደገለጸው
ሀገር የሚጀምረው ከቤተሰብ ነው። ይሄንን ፕሮግራም እኛ የምናስበው እንደ ሀገር አስተዋጽኦ ያደርጋል ብለን ነው። ስለዚህ የሚያስብ የሚያምሰለስል ግዴታውን የሚያውቅ ወጣት ስንፈጥር፣ አካባቢውን የሚያውቅ ወጣት ሲፈጠር፣ ይሄ የኔ አካባቢ ነው፣ የኔ አካባቢ ደግሞ ጤነኛ መሆን አለበት ብሎ ኃላፊነቱን የሚወጣ ወጣት የመፍጠር ፕሮግራም ነው አላማው። ያንን ፕሮግራም ይሄንን በተሳካ ሁኔታ ካሳካን ይህ እንደ ሀገር ተሞክሮ ይሆናል። ወጣቶቹ አካባቢያቸውን ካወቁ አካባቢያቸውን ይጠብቃሉ። አካባቢያቸውን ከጠበቁ ማህበረሰቡን ይጠብቃሉ። ማህበረሰቡን ከጠበቁ ሰላም ይሆናል። ሰላም ከሆነ እንደ ሀገር ሰላም እንሆናለን ማለት ነው። ስለዚህ ውጤቱ እንደ ሀገር ነው የምናስበው። ድርጊቱ እንደ ክፍለ ከተማ ቢሆንም እንደ ሀገር ግን የሚመነዘር ውጤት አለው ብዬ አምንበታለሁ። የእርስ በርስ ትውውቁ ማለት ሰዎች የተለያየ ሃይማኖት፣ አስተሳሰብ፣ የተለያየ ማንነት ሊኖራቸው ይችላል። ሰዎች ግን ባላቸው የእነዚህ ሁሉ ዝርዝር ጉዳዮች የሚያጋጩ አይደሉም። እነዚህ አብረው ከመኖርም የሚከለክሉ አይደሉም። ስለዚህ ሁኔታውን መረዳት፣ የራስን ማክበር፣ የሌሎቹን ማክበር፣ የጋራን ጥቅም ማስከበር፣ የጋራን ሁኔታ ማመቻቸት ነው። ስለዚህ የኔን የኔን የሚል መገፋፋት ሳይሆን ከመተዋወቅ መከባበር ይመጣል። ስንከባበር እንስማማለን፣ ስንስማማ ሰላም ይፈጥራል። ስለዚህ በዛ ሂደት ተጠቃሚ እንሆናለን፣ ሁላችንም ተጠቃሚ እንሆናለን። ሁላችንም በሀገራችን ያለን ወጣቶች ይህ የኔ ከተማ ነው ካልን ከተማችንን ከእነዚህ ሰዎች የመጠበቅ ግዴታ አለብን። ከተማችንን ሰላማዊ ማድረግ አለብን ብለን ለዛ ደግሞ የሚያስፈልጉትን ነገሮች በከተማው ነባራዊ ሁኔታ ተንተርሰን መስራትና ከተማው ሰላማዊ ማድረግ አለብን። ያን ስናደርግ ለዛ ከተማ ሳይሆን ለኢትዮጵያ አስተዋጽኦ እንዳደረግን ሊገባን ይገባል። ስለዚህ አካባቢያችንን ማወቅ መጠበቅ የእኛ ድርሻ ነው በሚለው ላይ ሁሉም ወጣት ኢትዮጵያ ውስጥ ያለው ወጣት ቢሰራና ለውጥ ማምጣት ደግሞ እንደሚቻል እርግጠኛ ነን። ለዚህ
ስሙ እንዲጠቀስ ያልፈለገው የ20 ዓመት ወጣት እንደገለጸልኝ ከዚህ በፊት በቡድን ጸብ ጓደኞቹን አጥቷል። ከፍቅር እንጂ ከጸብ ትርፍ እንደሌለም ተረድቷል።
በጸብ ምክንያት ደግሞ ጓደኛዬን አጥቻለሁ። ቀበሌ 10 ልጅ ወይም የቀበሌ 11 ልጅ በመባል አለለለ
መናናቅ
በሚለው ነገር
ብዙ ወጣት ይጎዳል።
ከመጎዳትም አልፎ ህይወት እስከ ማጥፋት ድረስ ማለት ነው። አሁን በቅርቡ ጓደኛችን አጣን። አሁን ደግሞ ፓላስ አካባቢ አንድ ጓደኛችን አለ። ሶስቱ ነው ሆደው ወቅተውት ቾን የነበረው ወቅተውት እናም ተመልሰው መጥተዋል። አሁን እንኳን ማለት ነው እና መቃ አለ አይደለ? ይሄ ግሩፕ ጠብ ቢቀር ደስ ይለኛል።
አንተ አሁን ከዚህ ምን ተማርክ?
ለሰው ልጅ ጸብ ምንም እንደማያደርግ ተምሬያለሁ። ይሄን ጸብን ወደ ፍቅር ብንቀይረው፣ አንድ ብንሆን፣ ብንተሳሰብ ወንድማዊነቱ ይበልጣል። ነገ ከነገ ወዲያ በሰላም በፍቅር መገናኘቱን የመሰለ ነገር የለም። እንደዛ ብዬ አስባለሁ።
ለዛሬ ተማርከው
አንድነትን ተምሬያለሁ። በቃ ፍቅርን፣ ከፍቅር በላይ ምንም ነገር የለም።
ማዶና ማዶ ያሉ ወጣቶች በሚፈጥሩት ጸብ ከወላጆች አልፎ ማህበረሰቡ ይታወክ ነበር። ይህንን መድረክ ያመቻቹ ወጣቶች ምስጋና ይገባቸዋል ነው ያሉት በባህር ዳር ከተማ የፖሊስ መምሪያ ሰላም ማስከበር ቡድን መሪ ምክትል ኮማንደር ታፈረ ጓዴ።
በተለይ ባህር ዳር ውስጥ እንደ ቀብለ ስራን ስንጠቅስ በአብዛኛው ጫት ጋር ተያይዞ እስከ መገዳደል እስከ መደባደብ የደረሰበት አለ። እንደ ሽሻ ወረሽ ሆኖ የወረደው ይሄ ጃምቦ መጠጥ የሚባል አለ። ወጣቱን በኩልብን ያለ ይሄ ወጣቱም እኛ ጋር በመቀራረብ በመነጋገር የለውጡ ደግሞ አርአያ ሆኖ በመነሳቱ አሁን የተሻለ ነገር አለ። ግን አሁንም ቢሆን ያልተቋረጠበት አለ። ምናልባት እኔ አሁን ምለው ወጣቱም አሁን ብታዩት በዚህ ከአባይ ማዶ ላይ አርአያ ነው። ለባህር ዳር ትልቅ አርአያ ተሰርቷል ማለት ይቻላል። ይህንን በራሱ ተነሳሽነት በራሱ ፍላጎት ተነስቶ ለዚህ ደርሶ እኛንም ጋብዞ በርካታ ወጣት ወጥቶ እኛ ችግራችን በጋራ እንፍታ፣ እንደመር፣ እንግባባ፣ እንታረቅ፣ እንስማማ በሚል ያቀረበ ነው ያለ። ይሄን ይዘን ደግሞ እኛም ቢሆን ከወጣቱ ጎን ተሰልፈን ለሚደርስበት ለማንኛውም ነገር ችግር ተኛ ወደና ጀርባ ሳይሆን ፊት ለፊት ተቀራርበን እየተነጋገርን ስለሆነ ጥሩ እንሰራለን ብለን እንደምንጠብቀው ይሄን ነው ምነው።
ዘላለም ፍሳ በዛብ ባላለሁ የምኖረው በዚህ በባህር ዳር ከተማ ልዩ ቀበሌ 10 ነው። ከልጅነት እስከ ወቀቴ ተምሬ ስራ ይጂ ዛሬ ለጥሮታ በቅቼ አለሁኝ። አካባቢያችን በተመለከተ ያው ከአካባቢው ወጣት አዛውንት ህፃን ሽማግሌ ከሃይማኖት ተቋማት ጋር የሰላምና የመልካም አነጋገር ማህበራዊ ኑሮ እኖራለሁ። ለአንድ አገር ለአንድ አካባቢ ትልቁ መሰረቱ ሰላም ነው። ሰላም የወጣቱ ብቻ ሳይሆን የአዛውንትም የመንግስት ተወካይ የህዝብ ተወካዮችም ማንኛውም ይገባኛል ብሎ ስለ ሀገር ሰላም ስለ ሀገር አንድነት ስለ ሀገር ደህንነት ማሰብ ይገባዋል። በዚህ አካባቢ እነዚህ ወጣቶች እኛ ትልቆቹ አልሰራነውን ስራ ወጣቱ ለሀገር ተቆርቋሪ ለሀገር ሰላም ለሀገር ማሰብ ከስራ ፈትነት ወጥተው ከደባል ሶስት ወጥተው የወንበሩ ተተኪ እንዲሆኑ መልካም ፍላጎት።
በዚህ የሰላም የይቅርታና የአንድነት መድረክ ላይ ከሁሉም ሃይማኖቶች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወላጆች የተገኙ ሲሆን ተሞክሯቸውን ለማስፋፋት ያመች ዘንድ ከሌሎች ቀበሌዎች ተጋብዘው የመጡ ወጣቶችም ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ቼዝ ዘ ድሪም በተሰኘው የባህል የጥበብና የውበት ድርጅት የባህል መድረክ በሲልቨር ስፕሪንግ ሜሪላንድ ግዛት አርብ ምሽት ተዘጋጅቷል። በምሽቱ በርካታ አፍሪካውያንን ጨምሮ አሜሪካውያንም ተሳትፎበት ነበር። የምሽቱ መሪ ርዕስም በየዓመቱ ከጥቅምት ወር ጋር በተያያዘ የሚታሰበውን የጡት ካንሰር የሚመለከታቸው ባለሙያዎችና በካንሰር ህመም የዳኑ ተሞክሯቸውን ለታዳሚው አካፍለዋል። የተለያዩ የአፍሪካ ሀገራት አልባሳትና የየሀገራቱ የባህል መገለጫ መድረኩ ላይ ቀርበዋል። መስታወት አራጋው ተከታዩን ይዛለች። ለሶስተኛ ጊዜ የተዘጋጀው ዓመታዊው የባህል ምሽት መድረክ የተለያዩ ባህላዊ ሙዚቃ፣ ዳንስ እና በአፍሪካውያኑ የተዘጋጁ የተለያዩ ባህላዊ አልባሳት ታሪክ በማጣቀስ ለታዳሚው ለእይታ ቀርቦ ነበር። የምሽቱ የክብር ተጋባዥ እንግዳ በዩናይትድ ስቴትስ የአፍሪካ ህብረት አምባሳደር በዶክተር አሪካና ቺሆምቦሪ ኦዋክ የመክፈቻ ንግግር ነበር ዝግጅቱ የተከፈተው።
Of everyone that come here because we are one. Clap your hands because we are one.
ዶክተር አሪካና አፍሪካዊነትና የጡት ካንሰር ላይ ያተኮረ ንግግር ለታዳሚው አድርገዋል። ይህንን የባህል ምሽት ያዘጋጀው ቼዝ ዘ ድሪም የተሰኘው የባህልና የውበት ድርጅት ከተቋቋመ 9 ዓመታትን እንዳስቆጠረና በየዓመቱ በሚያዘጋጃቸው መድረኮች በዩናይትድ ስቴትስ በተለይም በዋሽንግተን ዲሲና አካባቢዋ የሚኖሩ አፍሪካውያንን ለማቀራረብ ከፍተኛ አስተዋጽኦ እንዳለው የማዕከሉ መስራች ወይዘሮ ህሊና ተፈራ ትናገራለች።
Evening of Cultures ብለን የምንሰይመው የባህል ምሽት ዝግጅታችን ሶስተኛ ዓመቱ ነው። አላማው እንግዲህ Chase the Dream የድርጅታችን አላማ Chase the Dream Culture Arts and Beauty አላማው የተለያዩ የባህል የጥበብ የወግ የታሪክ ሁኔታዎችን በማሰባሰብ ከተለያዩ ዓለማት በተለይ አፍሪካ ቀመስ የሆኑ አገራት ባህላትንና ጥበብን የምናሳይበት ነው። በዚህ ዝግጅት ላይ ዘንድሮ በጣም የአፍሪካን ታሪክ ማግነን ስለነበረ ትልቁ ዓላማችን በእንግድነት የጋበዝናቸው የአፍሪካ ህብረት አምባሳደር ዶክተር አሪካና ናቸው። እንግዲህ 54ቱንም ሀገር የሚወክል ድርጅት ስለሚመሩ ዶክተር አሪካናን በክብር እንግድነት ጋብዘናቸዋል። በጣም ጥሩ ንግግር አድርገዋል። በተለይ ደግሞ ሰብአዊው ጎኑ የዘንድሮ ጡት ካንሰር ስለነበረ እሳቸው ደግሞ የሕክምና ባለሙያም ስለሆኑ በጡት ካንሰርም ዙሪያ በሴትነትም በእናትነትም በአፍሪካዊነትም በጣም ጥሩ ንግግር አድርገዋል እና የጡት ካንሰር ታክመው የዳኑ በዛ ውስጥ ያለፉበትን ያካፈሉበትን አጋጣሚ ነበረ። ተጋብዘው ክብር የሰጠንበት ጊዜ ነበር ለጡት ካንሰር ሰርቫይቨሮች።
በምሽቱ መረጃ ለማድረስና ግንዛቤ ለመፍጠር ከጡት ካንሰር ህመም የዳኑ ሰዎች ያለፉበትን መንገድ ለታዳሚ አጋርተዋል።
Hello, praise God. Hey, dear mighty God, you better know it. Let me tell you a little story.
ፌሮኒካ ሙሴ የጡት ካንሰር ህመምን በህክምና ያሸነፈች ሴት ናት። እሷን መሰል ጥቂት ኢትዮጵያውያን ጋር የጡት ካንሰርን በተመለከተ ግንዛቤ ለማስጨበጥ ተገኝተው ነበር።
ድነን እግዚአብሔር ይመስገን። ሌሎችም አሉ እንደገና ተመልሶባቸው የሚታገሉ የኛም ነው። በየቀኑ መንገዳችን ቀላል አይደለም እና ይሄን አይነት ዝግጅት ላይ ግን ስለዚህ በሽታ አዌርነስ መሰጠት አንደኛ ከመታመማቸው በፊት ማንኛውም ሰው ሄዶ ወደ ህክምና እኛን አይቶ በጊዜ እንዲሄድ ያደርጋል። ሁለተኛ ደግሞ በበሽታውም ላይ ላሉት ደግሞ ይሄ ነገር ትኩረት በተሰጠቆ ቁጥር ለሁሉም ነገር በሽታው ትኩረት በተሰጠቆ ቁጥር ወደፊት መድኃኒት እንደሚገኝለት በተስፋ እንኖራለን። እንደሚገኝ ተስፋ አለኝ። ይሄ ደግሞ የሚፈጠረው እንደ ሁሌ አብረን ኮንቲኔንቱ አፍሪካን በአጠቃላይ ተባብሮ አንድ ደረጃ በዛ ላይ ደግሞ ከዚህ ሁሉ ደግሞ ሌላ ያው የባህል ደግሞ ችግር አለ። አለመናገር፣ አለመውጣት እንደ መጥፎ እንደ እርግማን ምናምን ተይዞ ስለሚታይ ይሄ በሽታ አለመናገርና ከበሽታውም ሌላ ደግሞ ብቻ መሰቃየት ደግሞ አለ እና ይሄ የሚያጠፋው እንደዚህ አይነት መድረኮች ብዙ ቢዘጋጁ በየጊዜው ቢዘጋጁ ትልቅ ጥቅም አለው።
ከካንሰር ህመም በህክምና የዳኑ ተጋባዥ ሴቶችን ለማበረታታት በዩናይትድ ስቴትስ የአፍሪካ ህብረት አምባሳደር በዶክተር አሪካና ቺሆምቦሪ የአበባ ሽልማት ተበርክቶላቸዋል።
I'd like to at this time to give you something just a little token of our appreciation for life. The fact that you're here.
ያለፋችሁበትን አድካሚ የህመም ጉዞና ጥንካሬያችሁን በማድነቅ በዚህ መድረክ ትንሽ ስጦታ ልናበረክትላችሁ እንፈልጋለን። ለሁላችሁም ለተሟላ ጤንነታችሁ እንጸልያለን። ይህ ህመም ማንኛችን ላይ ሊደርስ እንደሚችል አናውቅም። እህታችሁ ወይም ወንድማችሁ ላይ ሊሆን ይችላል። ስለዚህ አመጋገባችንን በማስተካከል በተለይ ለሰውነታችን የሚያስፈልገንን በቂ ውሃ በመጠጣት ጤንነታችንን ለመጠበቅ ጥረት ማድረግ ይገባናል።
በሜሪላንድ የሞንጎምሪ ክፍለ ከተማ ተወካይ ኤሪክ ራጅም ተገኝተው አጠር ያለ ንግግራቸውን አሰምተው ነበር። ተመሳሳይ በታሪክ የዳበሩ መድረኮች በተደጋጋሚ ቢዘጋጁ ጠቀሜታቸው ከፍተኛ እንደሆነና ቢሮአቸውም ለሚያስፈልገው እርዳታ ከጎን እንደሚቆም ነበር የተናገሩት። የታዳሚውን ቀልብ ገዝቶ ያመሸው የተለያዩ ባህላዊ አልባሳት ከታሪኮቻቸው ጋር የቀረበበት መድረክ ነበር።
አፍሪካውያን፣ አፍሪካ አሜሪካውያን፣ ካሪቢያን ማንኛውም ከአፍሪካ የተመዘዘ ሀረግ ያለው ሰው በባህሉ መኩራት ያለበት መሆኑን የምናስገነዝብበት ዝግጅት ነው።
በቼዝ ዘ ድሪም የሚዘጋጀው አመታዊ የባህል ምሽት የተለያየ አቀራረብ ይዞ በሚቀጥለው አመትም እንደሚዘጋጅ ታሪኩንና ባህሉን ማስተዋወቅ ለሚፈልግ ለማንኛውም ሰው መድረኩ ክፍት እንደሆነ የድርጅቱ መስራችና ስራ አስኪያጅ ወይዘሮ ህሊና ተፈራ በመጨረሻ ገልጻለናለች። የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ እንዲሁም በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን የመራው ሞቅቢል ያበሮ፣ ስናስተናግዳቸው ነበር ነው እኔ መስታወት አራጋውና
ጽዮን ግርማ ነበርን። ደህና ደሩ።
ሰማይ ሲላወስ ደመና ሲረት ብርሃን ሲጠፋ ጨለማ ሲረት ጨረቃስ ደምቅ ከዋክብ ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ። ሰማይ ሲላወስ ደመና ሲለት ብርሃን ሲጠፋ ጨለማ ሲደርስ ጨረቃስ ደምቅ ከዋክብ ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ። How did the dress up? How did it get old? benta cosa ne si atreba de la casa ia fe crescheza te le peos gatto.